Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ዛሬ ምሽት ከሚሰሙት መሰናዶዎች መካከል
እነዚህ የፈራረሱ ቤቶች፣ አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎችን አላማችንን በመግለጽ እንዲፈልጉልን በማድረግ የነሱን ግድግዳ እየተጠቀምን የራሳችንን ሐሳብ እዛ ላይ እንሰራለን ማለት ነው።
የአዲስ አበባን ጎዳናዎች በስዕል ጥበብ በማድመቅ ላይ የሚገኙ ወጣቶችን የሚመለከት መሰናዶ አለን። አዲስ የአደባባይ ጥበብ የሚሰኘው ቡድን አጋር መስራች ሰለሞን ክፍሌ አብሮን ያመሻል።
ከመሰረት ያቀናቸው ምክንያት የጎሳ ግጭት የተወሰኑ ቦታዎች አለ በሶማሌ ክልል ውስጥ።
አቶ አብዱላሂ መሐመድ ናቸው። በሶማሌ ክልል ነዋሪዎች እጅ ውስጥ የሚገኙ የጦር መሳሪያዎችን መንግስት መሰብሰብ ስለመጀመሩ በሚናገረው ዘገባ ውስጥ ሙሉ ሐሳባቸው ይደመጣል። ሌሎች ርዕሰ ጉዳዮችም ተካተዋል። የዕለቱን መሰናዶ እኔ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ አቀናብሮታል። ከሁሉም በፊት ግን አጫጭር የዓለም ዜናዎች ይደመጣሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በሲዳማ ክልል የሚገኙ ወረዳዎችና በዋሳ ከተማ የኮሮና ቫይረስ ስርጭት በፍጥነት እያሻቀበ መሆኑን የሲዳማ ክልል የህብረተሰብ ጤና ኢንስቲትዩትና የዋሳ ከተማ አስተዳደር ጤና መምሪያ አስታወቁ። ለቫይረሱ ስርጭት ከፍተኛውን ድርሻ የያዙት የህብረተሰብ መዘናጋትና በፌደራል መንግስት የታወጀው አስቸኳይ ጊዜ አዋጅ መጣስ ናቸው ብለዋል። በሲዳማ ክልል በቫይረሱ ከ1000 በላይ ሰዎች የተያዙ ሲሆን ከነዚህ ውስጥ 854 የሚሆኑት በዋሳ ከተማ የሚገኙ መሆናቸው ተገልጿል። ዜናውን ከዋሳ ያደረሰን ዘጋቢያችን ዮናታን ዘብዲዮስ ነው። ሆቴል ሩዋንዳ በተባለው ፊልም ታሪካቸው የተወሳላቸው ፖል ሩሴባጊና በሀገሪቱ ፍርድ ቤት በአሸባሪነት በግድያ መመሳጠርና የታጠቀ አማጺ ቡድን በማቋቋም ወንጀል ተከሰሱ። ፖል ሩሴባጊና ከሁለት አመታት በፊት ያልታጠቁ ሰላማዊ የሩዋንዳ ዜጎች ላይ ጥቃት እንዲፈጸም አሲራዋል ሲና አቃቤ ህግ የተሰሳቸው 13ቱንም የተመሰረተባቸውን ክሶች አስተባብለው ቃላቸውን የሰጡት ሩሴባጊና ግን መሰረተ ቢስ ክሶች ናቸው ብለዋል። በእስር ላይ የሚገኙት ሩሴባጊና በህመም ምክንያት እንዲለቀቁ የጠየቁ ሲሆን ፍርድ ቤቱ የፊታችን ሐሙስ አቤቱታቸውን ሊያዳምጥ ቀጠሮ ሰጥቷል። በሩዋንዳ የዘር ፍጅት ወቅት የአንድ ሆቴል ስራ አስኪያጅ የነበሩት ሩሴባጊና አያሌ ቱትሲዎችን ደብቀው ከገዳዮች ጥቃት ያስመለጡበት የጀግንነት ታሪካቸው በሆቴል ሩዋንዳ ፊልም ተወስቶላቸዋል። በድርጊታቸውም 1000 የሚሆኑ ሰዎችን ህይወት እንዳተረፉ ነው የሚነገርላቸው። ዩናይትድ ስቴትስ ለሚገኙ ከተለያዩ ሀገሮች የገቡ ብዙ 100000 የውጭ ሀገር ሰዎች በጊዜያዊነት እንዲኖሩና እንዲሰሩ የሚፈቅደው የኢሚግሬሽን ከለላ ለማቆም የፕሬዝዳንት ትራምፕ አስተዳደር ያደረገውን ውሳኔ ተመለከተው ይግባኝ ሰሚ ፍርድ ቤት ፕሬዝዳንቱን የሚደግፍ ውሳኔ ሰጠ። ውሳኔው የሚመለከታቸው በርካቶች ሰዎች ለአስርት አመታት በዩናይትድ ስቴትስ ውስጥ የኖሩ ናቸው። ትላንት ካሊፎርኒያ ላይ ያስቻለው 9ኛው ይግባኝ ሰሚ ፍርድ ቤት ከኤልሳልቫዶር፣ ከሱዳን፣ ከሃይቲና ከኒካራጓ የፈለሱትን ሰዎች እንዳይባረሩ የሚፈቅደውን ጊዜያዊ ኢሚግሬሽን ከለላ እንዳይሰረዝባቸው የበታች ፍርድ ቤት ያስተላለፈውን ውሳኔ ሽሮታል። በዩናይትድ ስቴትስ ከባድ የሰደድ እሳት ውድመት እያደረሰና ማህበረሰቦችን ያለመጠጊያ ያስቀረው ሰደድ እሳት ከአቅማችን በላይ ሆኗል ሲሉ የኦሬገን ክፍለ ግዛት አስተዳዳሪ ኬት ብራውን ተናገሩ። አስተዳዳሪዋ ትላንት ማታ ለጋዜጠኞች በሰጡት ቃል ፕሬዝዳንት ዶናልድ ትራምፕ ተጨማሪ እርዳታ ከፌደራል መንግስት እንዲያገኙ የከባድ አደጋ ሁኔታ እንዲያውጁ መጠየቃቸውንም ተናግረዋል። ፕሬዝዳንቱ ባለፈው ሳምንት ለኦሬገን አስቸኳይ ጊዜ አውጀዋል። ኦሬገን ውስጥ እስካሁን በቃጠሎ 10 ሰዎች መሞታቸውን መረጋገጡን ያልተገኙ 22 ሰዎች ደግሞ መኖራቸውን የክፍለ ሀገሯ የአጣዳፊ አደጋ አስተዳደር አስታውቋል። ሰደድ እሳቱ እየነደደ ባለባቸው በኦሬገን፣ ዋሽንግተንና ካሊፎርኒያ 35 ሰዎች ሞተዋል። ከአንድ ሚሊዮን ሄክታር በላይ መሬትም ወድሟል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕና የዲሞክራቱ ተፎካካሪያቸው ጆ ባይደን የቃጠሎውን መነሻ እጅግ በተራራቀ መንገድ ገልጸውታል። ትላንት ሰኞ ካሊፎርኒያን የጎበኙት ትራምፕ ሰደድ እሳቱ ብዙ ቦታ እየተነሳና እየተጠናከረ የመጣው ባየር ንብረት ለውጥ ምክንያት ነው የሚለውን አመለካከት አጣጥለው ክፍለ ግዛቶቹን ይልቁኑ የደናጊያ ያዛቹን አሻሽሉ ሲሉ ተናግረዋል። ጆ ባይደን ከሚኖሩበት ዴላወር በሰጡት ቃል ደግሞ ፕሬዝዳንቱ አየር ንብረት ለውጥ የሚባል የለም ማለታቸው ሰደድ እሳቱን አልፈጠረው። ነገር ግን አስተዳደሩ ለሁለተኛ ጊዜ ከተመረጠ አሁን የምናየው ማአት ይባባሳል። ብዙ ውድመትና ብዙ የህይወት ጥፋት ያስከትላል። እኔ ከተመረጥኩ ግን የዓለም የአየር ግለትን ለመዋጋት ፈጣን እርምጃ ወስዳለሁ ብለዋል። አድማጮች ለሰዓቱ ያስኩላችሁ ዜና ይሄን ይመስላል። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ ጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። የኢትዮጵያና ከተማ አዲስ አበባ ላይ ውበት ለመጨመር የወጠኑ ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ዶክተሩ በማስተዋወቂያ ወረቀቶች ውበታቸውን አጥተው የነበሩት የመንገድ ዳር ግንብና ግድግዳዎችን በውብ የስዕል ሥራዎች አስጊጠዋል። ተስፋቸውንና ህልማቸውን ለተመልካቾች አቀርበዋል። አሁን ላይ ደግሞ ከደጋፊ ተቋማት ጋር በመተባበር ወጣቶቹ የጎዳና ላይ ስዕሎችን በመጠቀም የተለያዩ ማህበራዊ መልክቶችን በአዲስ መልክ እያስተላለፉ ነው። የቡድናቸው ስም አዲስ ስትሪት አርት ይሰኛል። የቡድኑ አጋር መስራች ሰለሞን ክፍሌ የቡድኑን አጀማመርና ህልም በመቀጠል ያጋራናል።
ከተቋቋመ 3 አመት ሆነው። አብረን ከሌሎች አርቲስቶች ጋር እንዲሁ እናወራ አንድ ሰው ከመሃል ተነስተው ለምን እንደዚህ አንሰራም ይሄ ነገር እኮ አልተለመደም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን ማለት። ትንሽ ልጆች ነን ያለ ነው 1-3 ምንም። ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን። በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጻል እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። በተለይ አሁን ሶሻል ሚዲያም ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናቅ ደውለን አንድ ፕሮጀክት ሲኖር እንዲሳተፉ እንጋብዛቸዋለን ማለት ነው። እንዲህ የተባለ 3 አመት ሞላው ማለት ነው።
በ3 አመት ቆይታችሁ በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ። የት የት ቦታ ምን አይነት ስራዎችን እንደሰራችሁ እስቲ ባጭሩ ንገረን።
ኦኬ እሱን ከመናገሬ በፊት ምንድነው ዋናው አላማችን ኦር ደግሞ እኛ መስራት የምንፈልገው ነገር ምንድነው የሚለው ነገር ገልጬ ከዛ ወደ ጠይቂን ጥያቄ ብገባ ይሻላል። ዋናው አላማችን ምንድነው? እንደዚህ አይነት የአርት አይነት አልታወቀም። አርት ሲባል ብዙ ሰው የሚያስበው ምንድነው ጋለሪ ውስጥ የሚታይ የሆነ ነገር ነው። እዚህ ከዛ ውጪ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የተነደው ውጤት የማየት እድል የሌለው ሰው ያለ ምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ፣ በማስተዋወቂያ የተጨናነቁ ግድግዳዎች አሉ። እነሱን በመጠቀም በውጤት መስራት ነው የሚፈልገው። ስለዚህ ዋናው ፎከስ ያደረግንበት ነው ይሄ ኒውራል ኦር ደግሞ የግድግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው። በአሁኑ ሰዓት እያደረግን ያለ ነው አንዳንድ ኦፖርቹኒቲዎች አሉ፣ እነሱን በመጠቀም ራሳችንን ማስተዋወቅ። ለምሳሌ አንተም እኛ ገጽ ላይ ያየኸው አለ፣ አሁን በጣም በሰፊው እየሰራ ነው ያለው ጥበብ በአደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዝ አድርጎት እየሰራ ያለ ስራ ነው እና ስለዚህ ጥበብ አደባባይ የዋናው አላማው ምንድነው? አርቱን ወደ አደባባይ መውሰድ። ቅድም እንደነገርኩ ከተደበቁ ስዕል ማሳያ ስፍራዎች ወስዶ ወደ አደባባይ ወስዶ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስተዋወቅ ፈለግን። ስለዚህ ብዙ ቦታዎችን ሰርተናል፣ በተለይ 4 ኪሎና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ? እነዚህ የፈራረሱ ቤቶች፣ አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎቹን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርቲስቶችም የሞከሩት አሉ፣ ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው።
ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ?
አሉ። ስቴት አርት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ። እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው። ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል። ሰውም የሚያየው ነገር ጥሩ መሆን አለበት። በእርግጥ እኛ ሀገር አልተለመደም እንጂ ሌላው ዓለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስቴት አርት ተብሎ ሰዎች ባቡር ላይ ሊሆን ይችላል፣ የሰው ግድግዳ ላይ ሊሆን ይችላል እየሰሩ ሀሳባቸውን ያንጸባርቃሉ። እኛ ግን ሞር እየሰራን ያለ ነው እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በ2020 ወር በእኛ 2013 ከመግባቱ በፊት ወደ 2012 መጨረሻ አካባቢ አሁን የነገርኩ ፕሮጀክት ላይ የተሳተፍን ጊዜ የጥበብ በአደባባይ ላይ ስንሰራ የነበረው የአርት ውጤት ምንድነው ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው። ስለዚህ ሁሉም ሰው ስደትን በምን ይገልጸዋል? አርቲስቶቹ ስድስት አርቲስቶች ነበርን። ስድስታችንም የየራሳችንን ስደትን የምንገልጽበት መንገድ ተጠቅመን የሰራ ነው ማለት ነው።
ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ ይወቀሳችኋል? ከመንግስት አካልስ ምን አይነት ድጋፍ እያገኛችሁ ነው?
እስካሁን ያው የወቀሰን የለም እውነት ለመናገር። ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትድ ነው። ስለዚህ የማበረታታት ሁኔታ ነው ያለው እንጂ እስካሁን የወቀሰን ነገር የለም። እኛም የምንሰራው በእርግጥ ውበት ያለው ነገር ነው። ትርጉሙን አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል አንዳንድ ሰዎች። ስለዚህ ያው በራሳቸው መንገድ የሚረዱትም አሉ። ከዛ በተረፈ ግን አይተውት ውበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰን የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች አሉ፣ እየጻፉልን ነው ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወር ምላሽ ነው ያለው። ከመንግስቱ ጋር በተገናኘ ግን ከመንግስት ጋር ለመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እንጂ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎጂነት ኦር ደግሞ ምን ማድረግ ያለብንን ነገር ለህዝቡ መልእክት ለማስተላለፍ የሚያስችል የስትሬት አርት ወይ የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው። ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል፣ ከተማ ማስዋብ አንጻር፣ ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ አላማ አለን ከመንግስት ጋር የመስራት።
የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት?
እኔ አዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርት በመጠቀም ማለት ነው። አይተናል ኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው፣ ከሌሎች ሀገር መማር እንችላለን። ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ አርትን በመጠቀም። እንደነገርኩ አርት ይባል ጋለሪስ ብቻ አይደለም ያለው፣ ጎዳና ላይ ወጥተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር፣ ከሶሻል ላይፍ አንጻር፣ ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የሚፈልገው። መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ኦር ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው አላማችን ይሄን ስትሬት አርትን ማስተዋወቅ ነው፣ መጀመሪያ ለአዲስ አበባ፣ ቀጥሎ ሙሉ ኢትዮጵያ ነው ማለት ነው።
እጅግ በጣም አመሰግናለሁ ሰለሞን ክፍሌ፣ የአዲስ አበባ የአደባባይ ጥበብ ወይንም አዲስ ስትሬት አርትስ አጋር መስራች፣ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ።
እኔም አመሰግናለሁ፣ በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ። በመቀጠል ወደ ኢትዮጵያ ሌላኛው ክልል የሶማሌ ክልል እንሻገራለን። የሶማሌ ክልል መንግስት ከክልሉ የጸጥታ ኃይሎችና የሚመለከታቸው አካላት በስተቀር በሌሎች የክልሉ ነዋሪዎች እጅ የሚገኙ የጦር መሳሪያዎችን መሰብሰብ ጀምሬያለሁ ብሏል። አሁን በተመረጠ ሁኔታ ተግባራዊ መሆን የጀመረው ይህ የጦር መሳሪያ ስብሰባ በሁሉም የክልሉ ዞኖች ተግባራዊ እንደሚደረግም ተገልጿል። የውሳኔው መነሻ በጎሳ ግጭት የሰው ሕይወት እየጠፋ መሆኑ ነው ተብሏል። አዲስ ተኮል
ለአሜሪካ ድምጽ ቃላቸውን እየሰጡት የሶማሌ ክልል ፍትህና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላይ መሐመድ አብዲ የክልሉ መንግስት በአሁኑ ሰዓት በግለሰቦች እጅ የነበሩ ልዩ ልዩ የጦር መሳሪያዎችን መሰብሰብ ጀምሯል ብለዋል። ስለውሳኔው መነሻ አቶ አብዱላይ የሚሉት አላቸው።
በሰጣት ያቀድናቸው ምክንያት የጎሳ ግጭት የተወሰኑ ቦታዎች አለ በሶማሌ ክልል ውስጥ በተለይ ትልጉሌድና ቺናሰን መካከል የቆየ ግጭት ነበር። በእርቅና በሰላም አወርደን ህዝቡም ተፈናቅሎበትን አካባቢዎችን መልሰናቸው ኑራቸው የሚሻሻሉበት ሁኔታዎችን ፈጥረናል። ከዛ የተወሰነ ሰላም አይፈልጉበት ሰዎች ሲኖር ግድያ በስርቆት ምናምን በስተውበት አካባቢው እና ድጋሚ እንዳይፈናቀል እንዳይጋጩ ያቀድ ነው። በዚህ ምክንያት ነው እና ሰሞኑን ሰምተን እንደሆነ ተወሰነ ሰዎች ሞተውበት አለበት። በዛ ምክንያት ነው እኮ ያደረግነው። ከሁለት ጎሳዎች ግጭታቸው የነበረው አስታረቅናቸው እንዳይፈርሱበት በሚል እንዳይደፍርስ ህግ በላይነት እንዲኖር ነው እንደዚህ ያደረግነው።
ባለፈው ሳምንት በጎሳ ግጭት የተነሳ የታጠቁ ግለሰቦች በትልጉሌድ ወረዳ በሰባት ሰዎች ላይ ግድያ መፈጸማቸውን ተከትሎ ውሳኔ እንደተወሰነ የገለጹት አቶ አብዱላሂ ተጥቀ ማስፈታት ስራውን በዚህ ወረዳ ላይ ያተኮረ ነው ብለዋል። የትልጉሌድ ወረዳና በኦሮሚያ ክልል ስር የሚገኘው አጎራባች የጨናክሰን ወረዳ ላይ ተጥቀ ማስፈታት ስራ በሁለቱ ክልሎች ትብብር በጋራ እየተሰራ መሆኑንም አቶ አብዱላሂ ጨምሮ ተናግረዋል። እስካሁን ያስፈቱትን ተጥቀ ማዘን ከመናገር የተቆጠቡት አቶ አብዱላሂ አብዛኞቹ AK-47 ወይም በተለምዶ ክላሽንኮቭ የሚባለው የጦር መሳሪያ ነው ብለዋል። ይሁንና መስረየስን ጨምሮ ሌሎች በግለሰቦች እጅ መኖር የሌለባቸው ከባድ መሳሪያዎችም በበረተሰብ ውስጥ እንደሚገኙ ተናግረዋል። ሰላማዊ ነዋሪዎችን ተጥቀ ማስፈታት ወይም ህገወጥ የጦር መሳሪያዎችን የመሰብሰብ ስራ በፌደራል ደረጃ ለዜጎች ሰላምና ደህንነት ሲባል አዋጅ ወጣለት መሆኑን የሚናገሩት አቶ አብዱላሂ ክልላቸው አሁን የጀመረውም የዚሁ አካል ነው ብለዋል። የሶማሌ ክልል አብዛኛው ነዋሪ አርብቶ አደር ከመሆኑና ከቦታ ቦታ ሲንቀሳቀስ እንስሶቹ ለዘረፋ ወይም ሌላ ጥቃት ተጋላጭ ሊሆኑ ይችላሉ በሚል ተሳቢ ትጥቅ መያዛቸውን ከዚህ በፊት መንግስት እንደ ችግር ያየው ነበር። ለዜጎች ትጥቅ መያዝ አስፈላጊ እንደሆነ ይቀርቡ የነበሩ ክርክሮችም በዋናነት የሚጠቅሱት አርብቶ አደሮችን ነበር። አርብቶ አደሮች ካላቸው የታጣቂነት ባህል አንጻር የትጥቅ ማስፈታቱ ስራ ማሳካት ይቻላል ወይ? አቶ አብዱላይ ይቻላል ባይ ናቸው።
ህዝቡ ማሳመን ነው ከመጀመሪያው። ትጥቅ አስፈቱ ከምንላቸው በፊት መጀመሪያ አዌርነስ እና ትሬኒንግ ስልጠና ብዙ ነገር አስፈልጋል። ያኛው አስቀድመን ማሳመን አለብን እኮ። ለከፍትና ለእርሻ የሚጠብቁባቸው የኦልድ የሆነ መሳሪያዎች አለ እኮ። እንዳሁኑ ሳይሆን ከጣሊያን የተወረሰ ከእንግሊዝ ጊዜ ያኛው ጥበቃ የሚችሉበትን የተወሰነ አካባቢዎች ወይም ከብት የሚጎዳበት እንስሳት ሲኖር አካባቢያቸው የታወቀ ሰዎች ወይም መንግስት የተሰጠው ኃላፊነት ክትትል ማድረጉበት ዘዴ መፍጠር አለብን።
በአሁኑ ሰዓት ትልጉሌድ አካባቢ በአራት ቀበሌዎች የተጀመረው ትጥቅ ማስፈታት ስራ ወደፊት ህዝቡን የማሳመን ስራ እየተሰራ ደረጃ በደረጃ በሁሉም የክልሉ ዞኖች ይተገበራል ብለዋል። ከዚህ በተጨማሪ ድንበር አካባቢ የሚካሄዱ ህገወጥ የጦር መሳሪያ ንግድ ላይም ከፍተኛ ቁጥጥር እየተደረገ መሆኑን አቶ አብዱላይ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምጽ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁ በእጅጉና አመሰግናለን። ባሳለፍነው 2012 ዓመተ ምህረት ማጠናቀቂያ ላይ የኢትዮጵያ ሚኒስትሮች ምክር ቤት የኢትዮጵያ መገናኛ ብዙሃን ፖሊሲ በኢትዮጵያ ለመጀመሪያ ጊዜ ጸድቆ በስራ ላይ እንዲውል ወስኗል። ብዙሃን ሲመሩበት የቆየው ህግ ማሻሻያ ጸድቆ እንዲወጣ በሚጠበቅበት ወቅት ቀድሞ የወጣው የሚዲያ ፖሊሲ ለምን አስፈለገ? ፖሊሲው እየተሻሻለ ላለው ዘርፈ ብዙ ችግሮች ላሉበት የኢትዮጵያ ሚዲያስ የሚጨምረው ነገር አለ ወይ ስትል ስመኝሽ ቆየ ፖሊሲውን አዘጋጅቶ ያቀረበውን የብሮድካስት ባለስልጣንና የሚዲያ ባለሙያዎችን አነጋግራ የሚከተለውን አሰናድታለች።
ባሳለፍነው ነሐሴ ወር መጨረሻ ላይ ጸድቆ በኢትዮጵያ ለመጀመሪያ ጊዜ ስራ ላይ የዋለው የመገናኛ ብዙሃን ፖሊሲ መንግስት በሚዲያው ዙሪያ ህግ የሚያወጣበትን አቅጣጫ የሚጠቁምና ወደፊት ዘርፉ ሊደርስበት የሚገባውን ደረጃ የሚጠቁም መሆኑን ፖሊሲውን ያዘጋጀው የብሮድካስት ባለስልጣን አስታውቋል። በቀጣይ የሀገሪቱን የሚዲያ ሁኔታ የሚመራው ፖሊሲ ከህትመትና ከብሮድካስት ሚዲያ በተጨማሪ ከዚህ ቀደም በመገናኛ ብዙሃን ህጎች ላይ ያልነበሩትን በበይነ መረብ አማካኝነት የሚሰራጭ የኦንላይን ሚዲያንና የማህበራዊ ሚዲያን እንደ መገናኛ ብዙሃን ዘርፍ አካቷል። ይህም በቀጣይ ጸድቆ ይወጣል ተብሎ ለሚጠበቀው አስገዳጅ የሚዲያ ህግ መስመር የሚጠርግ መሆኑን የብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ ያስረዳሉ።
በአብዛኛው የፖሊሲውና የረቂቁ በጣም የተናበቡ ናቸው። የህግ ረቂቁን በዋናነት የመራው ጠቅላይ አቃቤ ህግ ነው። ፖሊሲውን ደግሞ እኛ ነን። ግን በቅርበት አብረን እንሰራ ስለነበር የማስተያየት የመናበብ ነገር ነበረ እና እርስ በርስ እንዳይጣረሱ መዘግየታቸውንም ተጠቅመን ማለት ነው እድሉን ስለሰጠንም ጭምር ቢያንስ እንዲተያዩና እንዲናበቡ እንዳይጣረሱ ማድረግ አለብን ብለናል። የፖሊሲው ሀሳቦች ተገዳጅ በሆነው በህጉ ውስጥም ተይዘዋል፣ ተካተዋል።
በቀጣይ ይወጣል ተብሎ የሚጠበቀው የሚዲያ ህጉ ማሻሻያ ሲወጣም የብሮድካስት ባለስልጣን መስሪያ ቤት ስያሜውንና የሥራ ኃላፊነቱን ቀይሮ የመገናኛ ብዙሃን ባለስልጣን እንደሚባልም ዶክተር ጌታቸው ለአሜሪካ ድምጽ ተናግረዋል።
ስያሜው የብሮድካስት ባለስልጣን መሆኑ ቀርቶ የመገናኛ ብዙሃን ባለስልጣን እንዲባል፣ ኃላፊነቱም ደግሞ ሁሉንም የሚዲያ ዘርፎች የሚመለከት እንዲሆን ተደርጎ ተስተካክሏል። ስለዚህ የህትመቱም ከህትመት ውጭ ያሉት የኦንላይን ሚዲያውም የሶሻል ሚዲያውም ጉዳዮች አካቶ ይዛል ማለት ነው።
እስካሁን የመገናኛ ብዙሃን የሚመራበት ፖሊሲ አለመኖሩ ዘርፉን ለብዙ ችግሮች ዳርጎታል የሚሉት ዶክተር ጌታቸው የፖሊሲው መኖር ቀጥሎ ለሚወጡት ህጎችና መመሪያዎች መሰረት ሆኖ ተግዳሮቶችን መፍታት ያስችላል ይላሉ። በፖሊሲው ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት ኃላፊ የሆኑት መኩሪያ መካሻ በበኩላቸው ፖሊሲው የሚዲያ ህጉ ጸድቆ ከመውጣቱ በፊት ስራ ላይ መዋሉ እየተሻሻለ ላለው ህግ ግብአት ይሆናል ይላሉ።
ገና ላልጸደቀው የሚዲያ ህግ ትልቅ ግብአት ይሆናል የሚል እምነት አለኝ። ምክንያቱም የተለያዩ የሚዲያ ተቋማት ባለሙያዎች ተገኝተው የራሳቸውን ሀሳብ እዛ ላይ በደንብ ሰጥተው ወደፊት ጥሩ የሚዲያ ተቋም ኢትዮጵያ እንዲኖራት አድርጓል። ለምሳሌ የሚዲያ ፈንድ አስፈላጊነትን፣ የማስታወቂያን ጉዳይ፣ ምክንያቱም እንደምታውቂው የኢትዮጵያ ሚዲያ የፋይናንስ ችግር ነው ያለበት። የሚዲያ ፈንድ እያዘጋጁ በውድድር ለሚዲያው ግብአት እንዲሆን እንዲጠናከሩ የሚደረግበት ዘዴ እንዲፈለግ፣ ማስታወቂያም ጉዳይ እንደዚሁ በጣም ተወዳዳሪ ለሆኑ ሚዲያዎች ድጋፍ ሊሆን የሚችል አይነት ትልቅ አስተያየቶች እንደቀረቡና ያ እንደተካተቱበት አውቃለሁ።
በኢትዮጵያ እስካሁን የሚወጡት የሚዲያ ህጎች በምን መሰረት ላይ ተመስርተው እንደሚወጡ አይታወቅም ነበር የሚለው ደግሞ በሪፖርተር ጋዜጣ ለበርካታ አመታት ጋዜጠኛ ሆኖ ያገለገለው ዮሐንስ አምበርግር ነው። ዮሐንስ በኢትዮጵያ እስከዛሬ የሚዲያ ፖሊሲ ያለመኖሩ ዘርፉን ጎድቶታል ብሎ ያምናል።
አስገራሚ የሚያደርገው ኢትዮጵያ እስከዛሬ የሚዲያ ሴክተርን የምትመራበት የራሷ የሆነ የሚዲያ ፖሊሲ የላትም ነበረ። በምን መሰረት ላይ ተመስርተው እንደሚወጡ አይታወቁም ነበር የተመለከቱት አዋጆች። የሚዲያ ፖሊሲ መኖሩ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከዚህ በኋላ ሊወጡ የሚችሉ ሚዲያን የተመለከቱ ህጎች ማቀፍ የሚሆን ነው ፖሊሲው። እና ከዛ አንጻር አጣጫ መቀመጡ የመንግስትን ፍላጎት ሚዲያ ሴክተሩን በየት በኩል ወዴት ሊያስኬደው እንደሚፈልግ የተነበየበት ህጎችም በዛ መልኩ ሽፍት እየተደረጉ እንዲወጡ የተሰራ ስለሆነ ጠቃሚ ነው ባይ ነኝ።
የሚዲያ ፖሊሲው በማህበራዊ ሚዲያ የተሰራጩ የወንጀል ድርጊቶችን መመርመርና ተጠያቂ ማድረግ በጣም አስቸጋሪ ሆኖ መቆየቱን ጠቅሶ የኢትዮጵያ የበይነ መረብ መገናኛ ብዙሃን ወይም ኦንላይን ሚዲያ አገልግሎት ሰጪዎች ገቢ በሚያስገኝ ስራ ላይ ከተሰማሩ በንግድ ቢሮና በታክስ ባለስልጣን መመዝገብ እንዳለባቸው፣ በመገናኛ ብዙሃን ሬጉላቶሪ አካል ምዝገባና ፈቃድ ማግኘት እንደሚኖርባቸው አቅጣጫ አስቀምጧል። ይህ አንድ እርምጃ ነው የሚሉት የሚዲያ ባለሙያ አቶ መኩሪያ በኢንተርኔት የሚሰራጩ መረጃዎችን ለመቆጣጠር ግን የተለያዩ ዘርፎች በቅንጅት መስራትን ይጠይቃል ይላሉ።
ሶሻል ሚዲያ ጉዳይ ከተለያዩ የኢኮኖሚ ጉዳዮች ጋር ተያይዟል እንደምታውቁት፣ እና አንዳንድ የሶሻል ሚዲያ ሰዎች ከሚያገኙ ገቢ አንጻር እያዩ ነው በጣም ግልብ የሆነ የሶሻል ሚዲያ ጉዳዮችን የሚያስተላልፉት። እና ያንን የዲጂታል የቁጥጥር ዘዴው እኛ ሀገር ብዙ የጠነከረ አይደለም። ከቴክኖሎጂ ቁጥጥሩም ጋር አብሮ የሚሄድ ይመስለኛል። ያ ምን ያህል ብቃት አለን የሚያጠያይቅ ነው በእኔ በኩል።
አዲሱ የሚዲያ ፖሊሲ የመገናኛ ብዙሃን ባለቤትነትን ለኢትዮጵያውያን ብቻ ይሰጥ የነበረው ህግ ተሻሽሎ ትውልድ ኢትዮጵያውያንም በመገናኛ ብዙሃን ዘርፍ ላይ እንዲሳተፉ ሊደረግ እንደሚገባ ይጠቅሳል። ይህ በተለይ ዘርፉን በኢኮኖሚ ለማሳደግ ትልቅ ሚና እንዳለው ዶክተር ጌታቸው ይጠቅሳሉ።
ትውልደ ኢትዮጵያኖች እንደምናውቀው በአገራቸው ጉዳይ ላይ በንቃት የሚሳተፉ ናቸው። በርቀትም ሆኖ ይህንን ልምዳቸውን በቴክኖሎጂ ጋር ያላቸውን ቀረቤታ፣ የኢንቨስትመንት አቅማቸውን፣ እውቀት ክህሎታቸውን ሁሉ ሊጠቅመን ይችላል እና ብንጠቀምበት ጥሩ ነው የሚል ነው የፖሊሲው እይታ። ህጉ ላይ ደግሞ እስከ ስንት መቶኛ ድርሻ ቢኖራቸው ነው ጥሩ የሚሆነው የሚለውን ለመነሻ የቀረበ ነገር አለ። በኋላ ሚኒስትሮች ካውንስል እና ፓርላማ አይቶ ደግሞ የስንት ፐርሰንት ያዘርጋል የሚለውን አናውቅም አሁን።
ለአመታት የኢትዮጵያን ሚዲያ ፈተና በሙያው የተጋፈጠው ዮሐንስም የሚዲያ ፖሊሲውም ሆነ የህግ ማሻሻያ አዋጁ ብቻውን ትርጉም እንደማይኖረውና የመረጃ መብትን የመሳሰሉ ሌሎች አብረው መታየት ያለባቸው የህግ ማዕቀፎችም ጎን ለጎን ሊሰራባቸው እንደሚገባ ያሳስባል።
መረጃ የማግኘት መብት ሚል አቂቃዎች ከሆነ ሚኒስትሮች ምክር ቤት አልገባም። እሱ በዛኛው ካልተደገፈ ላይሰንስ ማግኘትሽ እዚህ ብቻውን ትርጉም የለውም። መረጃ መስጠት የሚችል አካል እስከሌለ ድረስ ማለት ነው። እሱ ደግሞ በመረጃ አክቱ ነው ሊተገበር የሚችለው እና እሱ ወደ ሚኒስትሮች ምክር ቤት እስካሁን አልሄደም። ገና ድራፍት ደረጃ ላይ ነው ያለው። ለስቴክሆልደርም ዲስከሽን በስፋት አልቀረበም። ቤዚካሊ እንደውም እኛ ሀገር ውስጥ የመረጃ የማግኘት መብት ነው ተገድቦ ያለው። የሚዲያ ፕሮግራሜሽኑ አሁን በሚኒስትሮች ምክር ቤት የመጣው አንድ ስቴፕ ቢሆንም ሙሉ ለሙሉ ግን የኢትዮጵያ ሚዲያ ሴክተርን ይቀርፋል ማለት አስቸጋሪ ነው።
ከሚዲያ ፖሊሲ ቀጥሎ ይወጣል ተብሎ የሚጠበቀው የተሻሻለው የሚዲያ ህግ የሚኒስትሮች ምክር ቤት ቶሎ ሊያያቸው ሲገባቸው ከዘገዩት ህጎች አንዱ ነው። ምክር ቤቱ በአዲሱ አመት ከእረፍት ሲመለስ ከቀረበለት ወራትን ያስቆጠረውን የሚዲያ ህግ ፖሊሲ ያስቀመጣቸውን አቅጣጫዎች አካቶ ያጸድቃል ተብሎ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስላመሻችሁ በእጅጉና መሰግናለን። ኤልያስ አስማራ የመሰናዶ አቀናባሪ ነው። ትዝታ ብላችሁ የመርሃግብሩ አርታኢ። እኔ ሀብታሙ ስዩም ደግሞ መሰናዶውን በመምራት እስካሁን ድረስ አብሬያችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት። There's a tunnel, but I see the light. All them nights you were alone trying to get it right. We'll put up a fight, and they won't break our spirit when we're feeling alive. Redemption.
nation and freedom. Give me reason to survive.